እናንተንም እግዚአብሔር አብዝቶ ይባርክ። ፓስተር ኤርፖርት ነው ያየሁት ለመጀመሪያ ጊዜ። አንድ ነገር አስተዋወስኩና የትኛውን ቪዲዮ ይሆን ያየው? ምክንያቱም ያኔ በጣም ወዳት ባለቤቴ ኢትዮጵያ ነበረች እና የመጀመሪያው ጊዜ ማለት ነው ናፍቆት የነበረበት ፊት ስለነበር ፓስተር መራየትን ፊት እንዳየ አላቀረ። ለሁሉም እግዚአብሔር ይመስገን። እንደገና ደግሞ እግዚአብሔር ከእናንተ ጋር ይህን እድል ስለሰጠኝ እግዚአብሔርን አመሰግነዋለሁ። እግዚአብሔር እንደረዳን የእግዚአብሔርን ቃል አብረን እንካፈላለን። ወደ ጸሎት ከመሄዳችን በፊት ግን አንድ በቅርብ ጊዜ ምናልባት ሁለት ወር ማክሲመም ቢሆነውና ያጋጠመኝ ነገር በዛ ነው በመንገድ የሚጀምረው። ለትሬኒንግ ለትምህርት ትሬኒንግ በተላኩበት ቦታ ነውና በነበርኩበት ሆስፒታል ውስጥ አንድ ሰው ህይወት ያልፋል እና አማድ በደንብ ያውቃል ይሄ ፖስት ሞርታል ኬር የሚባል ማለት ነው። እሱም ማየት አለበት ተብዬ ተጠራውና ሄድኩኝ ለማየት ማለት ነው እንዴት እንደሚደረግ ትምህርት ቤት ውስጥ ፕራክቲካል እንዲሁ ሞተ ሰው ባይሆንም አይተናልና እንደውም እኔ ነበር እንትን ያደረጉት እንደ ሞተ ሰው አድርገው ትሪት ሲያደርጉኝ ነበርና ምን እንዳደረጉኝ አላውቅ ነበር። ይሄ ነገር እንደውም ማየት ጥሩ ሳይሆን አይቀርም ብዬ ሄድኩኝ አብሬ ማለት ነው ከሄድ ነርሷ ጋር አብሬ ሄድኩኝ እና ሙሉ ቃዎችን የሚያስፈልጉ ነገሮችን አላመጣችምና መሃል ላይ አቋርጣ ወጣችና ቆይ አንዳንድ ነገሮችን እዚህ ልምጣ ብላ ነካችሁ። ብቻዬን አንድ በድሜ በጣም ጠና ያለ በኔ ግምት ምናልባት ሰባዎቹ መጀመሪያ ከሚሆኑ ሴትዮ ናቸውና ያው ሄደዋል ወደ ዘላለም ቦታ ማለት ነውና እኔና ሴትዮዋ አብረናለን እንታያያለን ማለት ነውና ክፍሉ ይከብዳል በጠብቃት አትመጣም ያልኩኝና ከዛ እዛው በሚከብደው ክፍል ውስጥ ማሰብ ጀመርኩኝ። ወደ አይምሮ የመጣው ትልቁ ነገር ምን መሰላችሁ? ይህ ሴትዮ አሁን ሞተዋል ወዴት ይሆን የሚሄዱት? ነፍሳቸው ከአምላካቸው ጋር ትገናኛለች ወይስ ወደ ሲኦል ነው? ሲኦል መንግስተ ሰማይ የሚለው በጣም ውስጤ ማቃጨል ጀመረና ራስዋት እንደም ከዛ በኋላና አሰብኩኝ ወንጌልን ሰምታ ይሆን በህይወት ያለች ድና ይሆን ሴትዮ አካይዷን ከእግዚአብሔር አረገ ሲሆን ምንም ማውቀው ነገር የለም እንደዚህ መረጃም ደግሞ እዛ ጋር አታገኙ። ከዛ እንትናልኩኝ በጣም ከማዘኔ የተነሳ እጄን ዘረጋሁና ልጸልይ ጀመርኩ። ላስቅ ይችላል እግዚአብሔር ሙታንን ማስነሳት የሚችል አምላክ ስለሆነ ቢነሱ የሚሰጥዩ አልኩ። በእውነት ያደረግኩት ነውና ከዛ በኋላ ወንጌልን በነግራቸው ብዬ ነው። እሱን እያሰብኩ እያለ ፊኒሽኛው ስኬት ይመጣል ይህን ወንጌል ለመናገር የሚያበቃ ቋንቋ ስኬት ያገኛል ብዬ መጨነቅ ጀመርኩ። አይ ቢሆንም መጸለይ አለብኝ ብዬ እጄን መዘርጋት ስጀምር ጌታ ተናገረኝ። ረፍ ስሜት እንጂ የኔ ድምፅ አይደለም ሲለኝ በስሜት አይሰራም በስሜት አይደረግ አቆንኩ ማለት ነው እዛው ላይ እና ከዛ የሚደረገው ነገር ተደረገ ሁሉም ነገር አለፈ ማለት ነው። ዛሬ ከእግዚአብሔር ቃል የምናየው ሰው አንድ ከእስራኤል ነገስታቶች ውስጥ በይሁዳ ምድር ውስጥ ይገዛ በነበረ ሰው ህይወት ታሪክ ላይ ያተኮረ እንትን ነው ቃል ነው የምንካፈለው። ታውቃላችሁ እግዚአብሔር የዘመናት ጀማሪ ነው የዘመናት ፍጻሜ ነው የሁላችንንም ዴስቲኒ ፍጻሜ የያዘ አምላክ ነው። ቢሆንም ግን በህይወት ዘመናችን በትናንትናው ማንነታችን ዛሬ ባደረግናቸው ነገሮች የነገው መጨረሻችን ይወሰናል። በእያንዳንዳችን ህይወት ውስጥ ራሳችን ያደረግናቸው ነገሮች ከአምላካችን ከእግዚአብሔር ጋር ያደረግናቸው ነገሮች ወይ ህጉን በመቀበል ወይ ህጉን ባለመቀበል በመፈለግ ባለመፈለግ የተጓዝንበት የህይወት ነገር አንድ ቀን በዘላለማችን ህይወት ውስጥ ኢምፓክት አለው እና በዚህ በህይወት በነበርንበት ዘመን የምናደርገው ነገር ትልቅ ነገር አለው ማለት ነው። እና ይህን ጉባኤ ዛሬ ሳስብ ሕያው ሆነን ያለ ነው እንንቀሳቀሳለን እግዚአብሔር ይናገረናል እግዚአብሔርን እንሰማለን እግዚአብሔርን በመስማታችን ውስጥ ደግሞ ልናተርፍ እንደምንችል እያሰብ ለእኛና ለሌሎችም እንደምንጠቅም እያሰብ በማስተዋል ሆነን ወደ እግዚአብሔር ቃል እንሄዳለን። ወደ እግዚአብሔር ቃል እስኪ ከመሄዳችን በፊት እንዳስተምረን እንጸልይ። እግዚአብሔር የታሪክ ሁሉ ባለቤት ነው። ነገር ግን በህይወት ዘመናችን ውስጥ አንድ ቀን ምንም ማድረግ የማንችልበት ሰዓት ይመጣል። ነፍሳችን ወደ አምላኳ ጋር የምትሰበሰብበት ስጋ ወደ አፈሩ የሚመለስበት ጊዜ ይመጣል። ዛሬ ግን እግዚአብሔር ቀን ሰጥቶናል። ፊቱን እንድንፈልግ፣ ፈቃዱን እንድንፈልግ፣ ሐሳቡን እንድንፈልግ፣ ከእሱ ጋር መንገዳችን እንድናስተካክል፣ የሚረባን የሚጠቅመንን ነገር ሊያስተምረን እግዚአብሔር ሰብስቡናል። እግዚአብሔር ከሰበሰበን ሕያው ሆነን እንድንድል ካገኘን ልንጠቀምበት ስለሚያስፈልግ የሚረዳንን የእግዚአብሔርን ጸጋ እንለምናለን። ጌታ ሆይ ተናገረኝ። ጌታ ሆይ ሕይወቴን ሥራ። ጌታ ሆይ ልሰማህ እፈልጋለሁ። ና ወደ ሕይወቴን አያልን እግዚአብሔርን እንጋብዘዋለን። የእግዚአብሔርን መንፈስ እንጋብዘዋለን። የእግዚአብሔር መንፈስ በመካከላችን ሲገኝ እርሱ ያስተምረናል፣ እርሱ ይናገረናል፣ እርሱ ይመክረናል፣ እርሱ ይገስጸናል፣ እርሱ ልባችን ወደ ፈቃዱ ይመራል። ሃሌሉያ። ብትፈልጉት ይገኝላችኋል በሚል ርዕስ ነው ዛሬ ከእግዚአብሔር ቃል አብረን የምናየው። ጌታ ሆይ እናመሰግንሃለን። ሕያው ሆነን እንደገና በፊትህ እድልን ስላገኘን፣ ካንተ ልንሰማ እድል ስለተሰጠን ክብር ለስም ይሁን። የዘላለም አምላክና አባት ልዑል እግዚአብሔር ሆይ እኔም ደግሞ በአንተ በተወደደ ሕዝብ፣ በአንተ በተመረጠ ሕዝብ፣ ልጅን ኢየሱስ ክርስቶስን ዋጋ በከፈልክለት ሕዝብ መካከል ሆኜ ቅዱስ ቃልህን ዘላለማዊ ቃልህን አቤቱ አንተ በሰጠኝ ጸጋ እንድናገር እድልን ስለሰጠኝ ጊዜን ስለሰጠኝ አመሰግንሃለሁ። ጌታ እግዚአብሔር ሆይ ያላንተ ጸጋ፣ ያላንተ መንፈስ፣ ያላንተ ኃይል አባት ሆይ የልብን ሐሳብ ማስተላለፍ አልችልምና በዚህ ሰዓትና በዚህ ጊዜ ቅዱሱ መንፈስህ በመካከላችን እንዲገኝ እኔ እንድትረዳኝ፣ ወገኖቼ እንድትረዳ፣ አንተ እንድትናገረን፣ አንተ በመካከላችን አልፈ ፈቃድ እንድትፈጽም በጌታ በኢየሱስ ክርስቶስ ስም እጸልያለሁ። የልብህ ሐሳብ ጌታ እግዚአብሔር ሆይ ሳይከለከል በመካከላችን እንዲለቀቅ እጸልያለሁ። የመንፈስህ ፈቃድ በመካከላችን እንዲሰራ እጸልያለሁ። እግዚአብሔር ሆይ ቅዱሱ መንፈስህ እያንዳንዳችን ነፍስ እንዲነካ ጌታ ሆይ አንተ እንድትናገረን እግዚአብሔር አምላክና እግዚአብሔር ሆይ አንተ ወደ ልባችን ጓዳ ውስጥ እንድትገባ በክርስቶስ ኢየሱስ ስም እጸልያለሁ። እግዚአብሔር ሆይ ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዛ አርነት አለ ተብሎ እንደተጻፈው በመንፈስህ ነፍሳችን እግዚአብሔር ሆይ መንፈሳችን ስጋችን ሁሉ አርነትን እንዲያገኝ አንተን ለመስማት ልባችን እንዲዘጋጅ በእውነት እግዚአብሔር ሆይ በመንፈስ ሆነን በማስተዋል መስማት እንድንችል ጸጋህ እንዲበዛልን እንጸልያለን። ይህን የማይወዱ ክፎች ግን በስም ስልጣን የታሰሩ ይሁኑ። የጠላት አስራር ሁሉ ለዘላለም የፈረሰ ይሁን በጌታ በኢየሱስ ስም አሜን። ሁለተኛ ዜና ምዕራፍ 14 ላይ እናወጣለን። ሁለተኛ ዜና ምዕራፍ 14 ከቁጥር 1 ጀምሬ እስከ 5 ያለውን ክፍል አነበውና የመልእክት የዋናው ክፍል ያለበት ግን ቁጥር ምዕራፍ 15 ላይ ነው። ከጥየሱ አነበዋለሁ። አብያም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ቀበሩት። ልጁ ማሳ በእርሱ ፈንታ ነገሰ። በእርሱም ዘመን ምድሪቱ 10 ዓመት ያህል አረፈች። አሳም በአምላኩ በእግዚአብሔር ፊት መልካምና ቅን ነገር አደረገ። የእንግዶችንም አማልክት መሠዋ፣ የከሩቤሎችንም መስገጃዎች አፈረሰ። ሐውልቶቻቸውንም ሰበረ፣ የማምለኪያ አጸዶችን ቆረጠ። የአባቶቻቸውንም አምላክ እግዚአብሔርን ይሹ ዘንድ ሕጉንና ትእዛዙን ያደርጉ ዘንድ ይሁዳን አዘዘ። ከይሁዳም ከተሞች ሁሉ የኮረብታውን መስገጃዎችና የፀሐይ ምስሎችን አስወገደ። መንግሥቱም በእርሱ ስር በሰላም ተቀመጠች። በይሁዳም ምሽጎችን ከተሞችን ሠራ። እግዚአብሔር ምሕረት ስለሰጠው ምድሪቱ ጸጥ ብላ ነበር፣ በዚያም ዘመን ሰልፍ አልነበረም እያለ ይቀጥላል። የምናየው ይህ የይሁዳ ንጉሥ አሳ ከምዕራፍ 14 እስከ ምዕራፍ 16 ባለው ክፍል ውስጥ አጠቃላይ በሕይወት ውስጥ የሆኑት ክንውኖች ተቀምጠው እናገኛለን። የአሳን ሕይወት ስናይ ዛሬ በሶስት ክፍል ውስጥ ከፍለን እንድናየው ነው ያሰብኩት። የመጀመሪያ ክፍል በምናይበት ሰዓት እግዚአብሔርን የመፈለግ ጊዜ ወይም እግዚአብሔርን የመፈለግ ሕይወቱን እንመለከታለን። በዛ ውስጥ አሳ ምን አደረገ፣ በእሱ ሕይወት ውስጥ ምን ተከናወነ፣ ከእግዚአብሔር ጋርስ እንዴት ሊገናኝ ቻለ የሚሉትን አንዳንድ ሀሳቦችን ካነሳን በኋላ አሳ ከዛ በመቀጠል ያደረገው የሥራ ዘመን ነበረው። በእግዚአብሔር ቤት ውስጥ በእሱ ባስቀመጠው ምድር ውስጥ የሰራውን መልካም ስራዎችን በጥቂቱ እናይና በመጨረሻ ከዛም ከስራ እንቅስቃሴ በኋላ ያለፈበት ሶስተኛው የህይወት ክፍሉ የሰልፍ ጊዜው ነው። በሰልፍ በብዙ ቻሌንጆችና ፈተናዎች ያለፈበትን ጊዜ እናያለን። በዚህ በሶስተኛው ሐሳብ ላይ ሁለት አይነት የአሳን ባህሪዎች እናያለን። አንደኛ ከእግዚአብሔር ጋር በፍጹምነት የሄደበትንና ድልን ያገኘበትን ህይወት ስናይ፣ እንደገና ደግሞ አሳዛኝ የሆነውን የህይወቱን ፍጻሜ የሆነበትን ክፍል እናያለን። በእግዚአብሔር ላይ ባለመታመኑ ምክንያት የሆነውን ነገር እናያለን። ምዕራፍ 15 ላይ በማንበብ እጀምራለሁ። እነዚህ ነገሮች እንደገና እንመለስባቸዋለን። የእግዚአብሔር መንፈስ በኦዲያ ልጅ በአዛርያ ላይ ሆነ፣ አሳንም ሊገናኝ ወጣ፣ እንዲህም አለው፦ አሳ ይሁዳና ብንያም ሆይ ስሙኝ። እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ነው። ብትፈልጉት ይገኝላችኋል፣ ብትተውት ግን ይተዋችኋል። እስራኤልም ብዙ ዘመን ያለ እውነተኛ አምላክ ያለ አስተማሪም ካህን ያለ ሕግም ይኖሩ ነበር። በመከራቸው ወደ እግዚአብሔር አምላክ ወደ ተመልሰው በፈለጉት ጊዜ አገኙት። በዚያም ዘመን ለሚወጣውና ለሚገባው ሰላም አልነበረም። በምድርም በሚኖሩት ሁሉ ላይ ታላቅ ድንጋጤ ነበር። እግዚአብሔርም በመከራ ሁሉ ያስጨንቃቸው ነበር። ወገን ከወገን ጋር፣ ከተማም ከከተማ ጋር ይዋጋ ነበር። እናንተ ግን ለስራችሁ ብድራት ይሆንላችኋልና በርቱ፣ እጃችሁም አይላላ እያለ ነቢዩ አዛርያስ ወደዚህ ንጉሥ ሲመጣና ከእግዚአብሔር የተቀበለውን መልእክት ሲያስተላለፍለት እናያለን። የነቢዩ መልእክት ከመምጣቱ በፊት ግን በአሳ ህይወት ውስጥ የሆነ ነገር አለ። ወደ ንግስና ዘመን በመጣበት ጊዜ አሳ ያደረገው ነገር ነበር። ይህም በይሁዳ ምድር ውስጥ እሱ ይገዛው በነበረው በይሁዳና በብንያም ግዛት ውስጥ እስራኤል ለሁለት ተከፍላ ስለነበረ ነው። በወቅቱ በዛ በነበሩት ቦታዎች ሁሉ ላይ ህዝቡ እግዚአብሔርን አምላክን እንዲፈልጉ አድርጓል። እንግዶችን፣ አማልክቶችን እንዲያስወግዱ፣ የፀሐይ አማልክቶችን እንዲፈርሱ፣ የኮረብታ መስገጃዎች ሁሉ እንዲሰባበሩ፣ ሐውልቶቻቸው ሁሉ እንዲወገዱና ህዝቡ በሙሉ በፍጹም ነፍሱና በፍጹም ኃይሉ እግዚአብሔርን እንዲፈልግ ያስተማረ፣ የመከረ፣ ራሱም ደግሞ ምሳሌ በመሆን ያሳየ ታላቅ ንጉሥ ነበር። ትልቁ ነገሩ እግዚአብሔርን መፈለጉ ነው። እግዚአብሔርን ፈለገ። እግዚአብሔርን በመፈለግ ውስጥ አስቀድመው ነገር ምንድን ነው? ከእግዚአብሔር ጋር አካሄደ እግዚአብሔርን ደስ የማያሰኙ የሆኑ ነገሮች ሁሉ ከህይወቱና ከህዝቡ ህይወት ውስጥ እንዲወገድ ማስተማሩና ይህን ነገር በይሁዳ ውስጥ እንዲደረግ ማድረጉ ነበር። ከዚህም በተጨማሪ የእግዚአብሔር ትእዛዝና ህጉን ሁሉ ያደርጉ ዘንድ ትእዛዙንና ህጉን ቃሉን ዘላለማዊ ቃሉን ይፈጽሙ ዘንድ ይሁዳን ሁሉ እንዳዘዘ እናያለን። ይህን በማድረጉ እየተነሳ እግዚአብሔር ይላል እረፍት ሰጠው ይላል። በቁጥር 6 ላይ እረፍት በህይወታችን በአገልግሎታችን በህብረታችን እረፍት ለማምጣት በመጀመሪያ መሰራት የሚገባበት ነገር አለ። በዚህ ሰው ህይወት ውስጥና በይሁዳ ምድር ውስጥ የሆነ ነገር ምንድን ነው? እግዚአብሔርን ደስ የማያሰኘውን ነገር ለማስወገድ ነው ልባቸውን በአምላካቸው ፊት ያደረጉ። ይህ በመሆኑ የተነሳ እግዚአብሔር ምን ሰጣቸው? እረፍትን ሰጣቸው። እረፍትን ከእግዚአብሔር ጋር ስላገኙ ምን አልነበረም ይላል? ሰልፍ አልነበረም። ስለዚህ ሰልፍ በህይወቱ ስላልነበረ ወይም በምድሪቱ ስላልነበረ የሚሰሩበት ዘመን እንዳገኙ እናያለን። ወደ ሁለተኛው ሐሳብ ስንመጣ የስራን ጊዜ ሲያገኙ እናያቸዋለን። እና ንጉሱና ህዝቡ አንድ ላይ በህብረት በመሆን ማለት ነው መስራት ጀመሩ። ምን አደረጉ ይላል? ቁጥር 7 ላይ ምዕራፍ 14 ላይ ከተሞችን እንስራ፣ ቅጥርን፣ ግንብን፣ መዝጊያም መወርወሪያም እናድርግባቸው አምላካችን እግዚአብሔር ስለፈለግ ነው። ምድሪቱ ገና በፊታችን ናት፣ እኛ ፈልገነዋል። እርሱም በዙሪያችን ረፍት ሰጥቶናል አለ ይላል። ረፍት ሰጥቶናል። እነርሱም ሰሩ አከናወኑም ይላል የእግዚአብሔር ቃል። ሰሩ አከናወኑ። እግዚአብሔር ረፍትን ሰጣቸው በምድራቸው መካከል ማለት ነው። ስለዚህ ቅጥሩ ተቀጠረ። የድሮዎችን ነገስታትን ከተሞች በምናይበት ጊዜ ታላላቅ ረጃጅም ቅጥር አላቸው፣ ታላላቅ ግንብ አላቸው። ምክንያቱም ከጠላት ጋር በሚደረግ ውጊያ ወይም ሌሎች ጥቃት እንዳይደርስባቸው ህዝቡን ፕሮቴክት ለማድረግ የሚጠቀሙበት ነገር ነበር። እና እኒህ ሰዎች ከተሞቻቸውን ሲገነቡ እናያለን። እንዳለ ይሁዳን ሁሉ ሲቀጥሩ እናያለን። ምድራቸውን ሲሰሩ እናያለን። ግንብ ሲያደርጉ እናያቸዋለን። መወርወራ በሮችን ሲያዘጋጁ ትልልቅ በሮችን ሲያዘጋጁ እናያቸዋለን። ይሄ የሥራ ጊዜ ነው አሉ። እግዚአብሔር ረፍት ሰጥቷል። ስለዚህ እንንቀሳቀስ፣ ስለዚህ እንስራ አሉ። እና አንድ ላይ ሲወጡ አንድ ላይ ሲተባበሩ ሲሰሩ እናያለን። ስለዚህም እግዚአብሔርም ደግሞ አከናወነላቸው። አንድ የእግዚአብሔር ሰው ስለ ቅዱሳን ህብረት በተናገረው ህብረት ለመግለጽ በተናገረው አነጋገሩ ላይ አንድ ምን አለ? የቅዱሳን ህብረት የመኪና አውቶሞቢልን ይመስላል አለ። መኪናን ይመስላል አለ። እና የመኪናን ስፔር ፓርትን ይመስላል ነው ያለው። ስፔር ፓርት እና አንዳችን ጎማንን ማለት ነው፣ አንዳችን መሪንን፣ አንዳችን ሞተርንን ወይም አንዳችን የሆነ ነገር ነን። መኪና ሊያደርገው የሚችለው ስፔር ፓርቶቹ ሁሉ ተገጣጥሞ አንድ ላይ መሄድ መቻላቸው ነው። እስኪ ይዩት። አንድ መኪና በጣም ትልቅ ጉልበት ያለ ሞተር ቢኖረው ሁሉ ነገሩ ቢገጣጠምና ጎማ ባይኖረው ምን ይሆናል? አይደለም ጎማ ባይኖረው፣ ከአራቱ ጎማ አንዱ ጎማ ባይኖረው እንዴት ይንቀሳቀሳል? ስለዚህ ሁላችንም በእግዚአብሔር ቤት ውስጥ እንደዛ ነን ብሎ አስተማረ ማለት ነው። እና መፍሰስ መሄድ የቻሉበት ምንድን ነው? እያንዳንዱ ህዝቡ ሁሉ እግዚአብሔር በሰጠው ስፍራ በሰጠው ቦታ ላይ አብሮ ይተጋ ነበር። መጀመሪያ ከአምላካቸው ጋር ያላቸውን ነገር ለማስተካከል ተጉ። እንግዶችን፣ አማልክቶችን፣ ጣዖታት የሆኑባቸውን ነገሮች ሁሉ አስወገዱ። ከዛም በኋላ ደግሞ ስራውን ለመስራት ምን አደረጉ? ልባቸውን አበረቱ። ስለዚህ እግዚአብሔር በመካከላቸው ተገኝቶ መንገዳቸውን ሲያከናውንላቸው ሲያግዛቸው እናያለን። እንዲሁም አልፈው የሚሊተሪ ኃይላቸውን ሁሉ ሲያስተካክሉ ወደ 300 ሺህ የሚጠጉ የይሁዳን ሰራዊት፣ እነዚህ ደግሞ ምንድናቸው ይላል ከቁጥር 8 ላይ ታገኙታላችሁ፣ ጋሻና ሰይፍን መያዝ የሚችሉ እንዲሁም ወደ 280 ሺህ የሚደርሱ ደግሞ ቀስትንና አነስተኛ መከላከያ ያለው ነገር መያዝ የሚችሉ በድምሩ ወደ 580 ሺህ የሚያህል ጦር ከነዚህ ከሁለቱ የእስራኤል ነገዶች ሲዘጋጅ እናያለን። ለውጊያ ራሳቸውን ሲያዘጋጁ፣ ለተለየ ታላቅ ተልእኮ ሲያዘጋጁ፣ ለስራው ሲበረቱ እናያለን ማለት ነው። እግዚአብሔር በመካከላቸው ስለነበረ ረፍትን ስለሰጣቸው ማለት ነው። ታውቃላችሁ እግዚአብሔር ረፍትን ካልሰጠ ምንም አይነት ቪዥን ቢኖር በህይወታችን ምንም አይነት ታላላቅ ነገሮች፣ ሀሳቦች ቢፈልቁ ማከናወን አይቻልም። ረፍት ያስፈልጋል። ረፍት ደግሞ የሚመጣው ምንድን ነው? እግዚአብሔርን በመፈለግ ነው። ወደ እግዚአብሔር በመጠጋት ነው። የእግዚአብሔርን ነገር በማስቀደም ነው። ይህ ከሆነ በኋላ በዚህ የንጉሱ ህይወት ታሪክ ውስጥ በምናይበት ወደ ሶስተኛ ክፍል ስንገባ የሰልፍን ጊዜ እናያለን። ምዕራፍ 14 ላይ ወደ ቁጥር 11 ላይ ስንሄድ 11 ብሎ ተናገረ። አቤቱ በብዙም ሆነ በጥቂቱም ማዳን አይሳንን። አቤቱ አምላካችን ሆይ በአንተ ታምነናልና በስምህ በዚህ ታላቅ ወገን ላይ መጥተናልና እርዳን። አቤቱ አምላካችን አንተ ነህ፣ ሰውም አያሸንፍም ብሎ ወደ አምላኩ ወደ እግዚአብሔር ጮኸ ይላል። የጮኸበትን ምክንያት በምናይበት ሰዓት ቁጥር 9 እና 10 ላይ ኢትዮጵያዊ ዝሪ የተባለ ኢትዮጵያ ንጉስ፣ የኛ ሀገር ንጉስ ማለት ነው፣ ወደ 1 ሚሊዮን የሚጠጋ ሰራዊትን ይዞ መጥቶባቸዋል። እና 1 ሚሊዮን ሰራዊት ብቻ ሳይሆን ወደ 300 ሰረገሎችም አብረዋል። በአሁኑ ዘመን እነዚህ 300 ሰረገሎች እንደምን እንደሚቆጠሩ አላቅም። ታንክን በላቸው አውሮፕላንን በላቸው ብቻ ይሁዳ አልነበረውም፣ ግን ይህ ኢትዮጵያዊ ንጉስ ግን እነዚህ ሁሉ ይዞ ነው የመጣው። እና ስለዚህ ምንም እንኳን ወደ 580 ሺህ ያህል ጦር ቢኖራቸውም ይሁዳ ምን አለ? እግዚአብሔር ሆይ አንተ በጥቂቱ በትንሹም ማዳን አይሳንህም። አንተ ታላቅ አምላክ ነህ። በሰራናቸው ቅጥሮች አንመካም፣ በግንቦቻችን አንመካም፣ በመወርወሪያዎቹ አንመካም፣ ባለን ሰራዊት አንመካም። እግዚአብሔር ሆይ አንተን ብቻ ግን ተስፋ እናደርግሃለን፣ አንተን ብቻ ግን እንጠብቃለን። እባክህ ከኛ ጋር ወጣ፣ እባክህ ይህን ውጊያ ተዋጋልን ሲሉ እናያቸዋለን እኒህ ሰዎች። ከዚህ የተነሳ እግዚአብሔር ከእነሱ ጋር ሲወጣና የኢትዮጵያውያኖቹ ምንም ወገኖች ቢሆን ቢያሳዘነኝም፣ ግን የእግዚአብሔር ቃል እንደዛ ነው የሚለው እና ሲመቱ እናያለን። እና ፈጽመው ወደቁ ነው የሚላል። ፈጽመው ወደቁ። እንዲሁም በዙሪያው በነበሩ ከተሞች ሁሉ ላይ ወደ ቁጥር 14 ስንሄድ ድንጋጤ ከእግዚአብሔር ዘንድ ወደቀባቸው። ስለዚህ ሌሎችንም ነገሮች ከተሞችን ሁሉ ሳይቀር እየመቱ እየበዘበዙ እያሸንፉ ሲሄዱ እናያቸዋለን። አሳ እግዚአብሔርን በውጊያው ሰዓት በሰልፉ ሰዓት አስቀደመው አስቀደመው እግዚአብሔርን በማስቀደም የተነሳ ድልን ሰጠው። በኋላ ግን ወደ ህይወቱ የመጨረሻ ክፍል ላይ በመነሄድበት ሰዓት ንጉሱ በነገሰበት በ36ኛው አመት ላይ ሌላ ነገር ይሆናል። ምዕራፍ 16 ላይ ምንድነው የሆነው? በዚህ የእስራኤል ንጉስ የሆነው ባኦስ የተባለ ንጉስ ምዕራፍ 16 ቁጥር 1 ላይ ታገኛላችሁ። ወደ ይሁዳ ማንም መምጣት መግባትም መውጣትም እንዳይችል አድርጎ በማከል ላይ ሌላን ከተማ ሲሰራባቸው እናያለን። ራማን የተባለች ከተማ ይሰራል። ስለዚህ ወደ ይሁዳ የሚገባ የለም፣ ወደ ይሁዳ የሚወጣ ነገር የለም። እና በጣም ተቸገሩ ማለት ነው። ምን አለባት አላቀም ቢዝነሳቸው ቁሙ ይሁን ግንኙነታቸው ከውጭ አላቸው ጋር ቁሙ ይሁን ብቻ ከባድ ስለነበረበት በወቅቱ ምን አደረገ ንጉሱ? ወልደ አድሬ ወደ ተባለ ወደ ሶሪያ ንጉስ መልእክተኞችን ላከ። እና መልእክተኞችን በመላክ ምንድነው ያለው? አባቴ ካንተ ጋር ቃል ኪዳን አድርጎ ነበር። ስለዚህ አሁንም ከእስራኤል ንጉስ ባኦስ ጋር ያለን ቃል ኪዳን አፈርሰህ ከኔ ጋር ቃል እንድትገባ ለምንሃለሁ በማለት የራሱን ከንጉሱ ቤተ መዛግብትና ከእግዚአብሔር ቤት ያለውን ብሩን ወርቁን ሌላውም የከበረውን ነገር በመውጣት ወደ ወልደ አድር ወደ ሶሪያ ንጉስ ሲልክ መልእክተኛን ሲልክ እናያለን። እና ወልደ አድርም ሰማው፣ የጦሩን አበጋዞችን ላከ። ወደ ሶሪያ ወደ እስራኤል ወደ ሰሜኑ ክፍል በመላኩ የተነሳ የእስራኤል ንጉስ ባኦስ ይህን ሲሰማ ከተማይቱን መስራቱን አቁሞ ተመለሰ። የራሱን ግዛት ፕሮቴክት ለማድረግ ሲመለስ ታይታላችሁ። ምናልባት በሚሊታሪ ታክቲክ ሲታይ ንጉሱ አሳ የሰራው ነገር ማለት ነው ፐርፌክት ነበር። ምንድነው ፐርፌክት የነበረው? እዛ ጋር ውጊያ ሌላ በመከፈቱ እየተነሳ እነሱ ላይ ቅጥርን ሲቀጥርባቸው ነበር ሊያጠቃቸው የነበረው የእስራኤል ንጉስ ባኦስ ተመልሷል። እሱም ብቻ አይደለም መመለሱ ብቻ አይደለም፣ ከዛም ምን አደረገ ይላል። ሁለተኛ ያደረገው ነገር ነበረው ባኦስ ከተመለሰለት በኋላ ይሁዳና ብንያምን ሁሉ ሰብስቦ እነሱ ሊሰሩበት የነበረውን ድንጋዩን እንጨቱን ያላቸውን ማቴሪያል በሙሉ በመውሰድ እንደገና ለራሱ ማለት ነው ሌላ ሁለት ከተሞችን ሲሰራ እናያለን። ጌባንና ምጽጳን የሚባሉ ሁለት ከተሞችን ሰራ። ጽኑ አድርጎ እነዚህን ከተሞች ሲሰራ ምንድነው ወደፊት ምንም አይነት ጥቃት እንዳይደርስብኝ ይህ የእስራኤል ንጉስ መጥቶ አታክ እንዳያደርገኝ እነዚህን ነገሮች ባደርግ መልካም ነው ሲልና ሲያደርግ እናያለን። ግን ምን ያደርጋል? ጌባና ምጽጳ እግዚአብሔር ከሌለበት የራሱ ቅጥር የራሱ ፕሮቴክሽን እስከየት ያስኬደዋል? በዚህ የተነሳ የእግዚአብሔር ሰው ባለራእዩ አናኒ ምዕራፍ 16 ከ7 እስከ 10 ላይ ሲመጣ እና የእግዚአብሔር ዲብሎ ለንጉሱ ሲናገረው እናያለን። እስኪ አውጥተን እናንብበው። ምዕራፍ 16 ከ7 እስከ 10 በዛን ጊዜም ባለራእዩ አናኒ ወደ ይሁዳ ንጉስ ወደ አሳ መጥቶ እንዲህ አለው፣ በሶርያ ንጉስ ታምንሃልና በአምላክም በእግዚአብሔር አልታመንምና ስለዚህ የሶርያ ንጉስ ጭፍራ ከጅህ አምልጧል። ኢትዮጵያውያን የልቢያን ሰዎች እጅግ ብዙ ሰረገሎችና ፈረሰኞች የነበሯቸው እጅግ ታላቅ ጭፍራ አልነበሩምን? በእግዚአብሔር ስለታመን በእጅው አሳለፉ ሰጣቸው። እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ አይኖቹ ምድር ሁሉ ይመለከታሉና አሁንም ስንፍና አድርገሃል፣ ስለዚህም ከዛሬ ጀምሮ ሰለፍ ይሆንብሃል የሚል አሳዛኝ ነገርን እናያለን። እግዚአብሔር መልእክትን ሲለክበት ይህ ሰው ከዛ በፊት እግዚአብሔር በጣም የተደሰተበት ሰው ነበር። መንገዱን ከእግዚአብሔር ጋር በማድረጉ የሕዝቡንም ልብ ወደ እግዚአብሔር ሐሳብ በመመለሱ እግዚአብሔር በጣም ተደስቶበት በርቱ፣ አሁንም እጃችሁ ኃይላላ፣ አሁንም በርቱ፣ ቀጥሉ የሚል መልእክትን ካመጣለት በኋላ ነገር ግን በስተመጨረሻው በእግዚአብሔር መታመን ሲችል እግዚአብሔርን በህይወቱ ትልቅ ነገርን አስለምኖት ይያለ ነገር ግን ወደ ወልደ አዴርን ፊትን በመፈለጉ እግዚአብሔርን ባለ መፈለጉ የተነሳ እግዚአብሔር ያደረጉለት የነበረውን ፕሮቴክሽን አደረጉለት የነበረውን ጥበቃ ሲያጣና ያለን ሰልፍ ሲበረታበት በውጭ በውስጥም ሰልፍ ሲበረታበት እናያለን። እኛ ምን እናደርግ ይሆን? ብዙ የእግዚአብሔርን ሥራ በሕይወታችን አይተን ማዳኑን አይተን ፍቅሩን አይተን እርዳታውን አይተን በጎነቱን ቸርነቱን አይተን አንዳንድ ጊዜ በሕይወታችን ሰልፍ ሲበረታ ደክም ሲለን ጌባንና ምጽጳን የራሳችንን መንገድ እንፈልግ ይሆን? የራሳችንን ቅጥር እንቀጥል ይሆን? ወይስ እግዚአብሔርን እስከ ሁሉ ጊዜው እንታመነዋለን? ዳዊት በዝማሬ ውስጥ እነዛ በፈረሳቸው እነዛም በሰረገሎቻቸው ብዛት ይታመናሉ፣ እኛ ግን በአምላካችን ፊት በአምላካችን ስም ምን እንላለን? ከፍ ከፍ እንላለን። በአምላካችን ስም ከፍ ከፍ እንላለን። ንጉሱ አሳ ከዛም በመስተመጨረሻው ላይ በ39ኛው የንግስና ዘመን ውስጥ በጣም በጽኑ እንደታመመና በዛም ሰዓት እንዲሁ ባለ መዳኒቶችን እንጂ እግዚአብሔርን አልፈለገም ይላል። እግዚአብሔርን አሁን ለፈውሱ አልፈለገም። ስለዚህ እስከ 41ኛው ዓመት ህይወት ዘመኑ ከቆየ በኋላ እንዳንቀላፋ ወደ ወስተ መጨረሻውን ታሪኩ በዚህ ሁኔታ ውስጥ እንደተደመደመ እናያለን። እግዚአብሔር በእያንዳንዳችን ያለው የህይወት ታሪክ ባለቤት ነው። ነገር ግን በእያንዳንዳችን ህይወትና ታሪክ ውስጥ ግን ዛሬ የምናደርገው ነገር ዛሬ በሚናልፍባቸው በእያንዳንዱ ነገር የምንወስነው ውሳኔዎች ከአምላካችን ጋር ያለን እንቅስቃሴዎች ነጋችን ይወስናሉ፣ ነጋችን ላይ ኢምፓክት አላቸው። ስለዚህ ዘወትር የእግዚአብሔርን ፊት ልንፈልገው ይገባናል። ዘወትር እግዚአብሔርን ልናስቀድመው ምንም ነገር በህይወታችን በሚያገጥመን ጊዜ የእግዚአብሔርን ፊት ልንፈልግ ይገባናል። በትፈልጉት ይገኝላችኋል። እግዚአብሔር የምን አምላክ ነው? የቅርብ አምላክ እንጂ የሩቅ አይደለሁም የሚል አምላክ ነው። በ1938 ዓመተ ምህረት በደቡብ አፍሪካ ውስጥ የነበረው የወጣት ክርስቲያኖች ህብረት አማካሪ የነበረች አንዲት ሴት ነበረች። እና ይህች ክርስቲያን ወጣት ሴት ወይዘሪት ማሪዮ የምትባል ሴት በአንድ ወቅት ወደ ኮሪያ እዛው ለአንድ መንፈሳዊ ስብሰባ ተጋብዛ ትሄዳለች። የሄደችበት ስብሰባ ዋናው ትልቁ ምክንያቷ በጌታ የወለደቻት በጌታ ጌታን መስከራ ወደ ጌታ እንድትመጣ የረዳቻትን ሴት ለመጎብኘት ነበር የሄደችው ወደዛ ስብሰባ። እና ይህች ሴት በዛ በነበረችበት ቆይታዋ ታላቅ በህይወቷ ውስጥ ታላቅ ነገር በዛ ስፍራ ማድረግ ይችላ ነበር። ይህ ሴት በብዙ ታላላቅ መድረኮች ላይ ስትሰብክ አልታየች። በብዙ የእግዚአብሔር ሥራ በሕይወቷ ሲከናወንባት አትታወቅም። ጀስት አማካሪ የነበረች ሴት ናት። እና ነገር ግን ለየት የሚያደርጋት አንድ ስፔሻል ኳሊቲ ነበራት። ላገኘችው ሰው ሁሉ የምታወራው አንድ ነገር ነበራት። ኢየሱስ የቅርቤ ወዳጅ፣ ኢየሱስ ባልንጀራዬ፣ ካለ ኢየሱስ አይነት ቋንቋ ያልነበራት ሴት ነበረች። እና ያገኙት ሰው ሁሉ የሚሰሙት ስለ ክርስቶስ ኢየሱስ ፍቅር ነው ከሷ አይነት ሲሚውት። እና ይሄ ሁኔታ በተሰበሰቡት ሚስዮናዊ ዘንድ ስለተሰማ እቺን ሴት ይጋብዟታል። የተጋበዘችው ለአንድ ሳምንት ያህል በዛው ስፍራ ይካሄድ የነበረውን ለሚስዮናዊ ስልጠና ወቅት ማለት ነው ይካሄድ የነበረውን መንፈሳዊ የጸሎት ፕሮግራሞችን እንድትመራ ነበር። እና በዛ ጸሎት በመትመራበት ሰዓት ታላቅ የሆነ የእግዚአብሔር መነቃቃት በጉባኤዎች መካከል መከናወን ይጀምራል። በመንፈስ ቅዱስ መሙላት፣ የሰዎች ሕይወት መለወጥ፣ ብዙ ትልልቅ ነገሮች ሲሰራ ይታያል። ከዚህ የተነሳ ተለያዩ አይነት ዶሚኔሽኖች ሳይቀሩ ተለያየ ቤተ እምነቶች በዛው አጋጣሚ የመጣችበት ማለት ነው እየጋብዟት በብዙ ቦታዎች ውስጥ ጸሎትን እየመራች ስታገለግል ቆይታ ነበርና በዛ በነበራት ያገለግሉት ግን ተውስ የብዙ ሰዎችን የብዙ አገልግሎቶች በወቅቱ የነበሩት ህይወት ውስጥ እንደተነካና ብዙዎች ውስጥም እግዚአብሔር ታላቅ ነገር እንዳደረገ ስለጽፋይ ተጻፈው ታሪክ ይናገራል። እና በጣም የሚያስገርመኝ ሲል በጣም ረጅም የሆነ ዘመን አልኖረችም። በ33 ዓመት እድሜዋ ወቅት በነበረው የጦርነት ሁለተኛው ዓለም ጦርነት ወቅት ማለት ነው በባህር ላይ ያለች ነው ህይወቷ ያለፈው እና ወደ ጌታ ሄደው። ግን ብዙዎች ከብዙ ዓመታት በኋላ በሷ ህይወት ውስጥ ያዩትን ነገር ሲመሰክሩ በሷም ህይወት ውስጥ የተነኩት የእግዚአብሔርን ሥራ ሲሰሩ እናያለን ማለት ነው። እና ከዚህ ሰት ህይወት ውስጥ የምናየው ትልቁ በእግዚአብሔር ቤት ውስጥ እና ባለን ህይወት ውስጥ ኢምፓክት ማምጣት የምንችልበት ከጌታ ጋር ባለን ህብረት ነው። ምንድን ነው ከእግዚአብሔር ጋር ያለን ግንኙነት? ዛሬ ጌታ እንዴት ነው የምንፈልገው? እግዚአብሔር ዳዊትን እንደ ልቤ የሆነልኝ የሴ ልጅን ዳዊትን አገኘዋለሁ። አብርሃም የእግዚአብሔር ወዳጅ ተባለ። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ እግዚአብሔሩ ስለወሰደው አልተገኘም ተብሎ ተጻፈለት። ምንድን ነው እነዚህ ሰዎች የነበራቸው ስፔሻል ኳሊቲያቸው? እግዚአብሔርን የሚያስቀድሙ ከእግዚአብሔር ይልቅ ሌላ ቋንቋ የሌላቸው ከእግዚአብሔር ይልቅ ሌላ ጠማት የሌላቸው ሰዎች ስለነበሩ ነው። እናውቃለን በእግዚአብሔር ቃል ውስጥ ዳዊት ብዙ ስህተቶችን በህይወቱ እንደሰራ ማለት ነው። ነገር ግን የልቤ ወዳጅ ነው የተባለው ልባቸው ለእግዚአብሔር ቅርብ ነበር። ጌታን አብዝተው የሚናፍቁ ነበር። እግዚአብሔር ፊቱን እንድንፈልገው ይፈልጋል። እንድንጠቃቃው ይፈልጋል። በምንሰበሰብበት ቦታ በግላችን ውስጥ ምንድን ነው ትልቁ የህይወታችን ጥማት? የህይወቴ ጥማት ምንድን ነው? ናፍቆቴ ምንድን ነው? ከሁሉም በላይ ግን እግዚአብሔር እርሱ እንድንፈልገው ይፈልጋል። ከአምላካችን ጋር ዛሬ ቃልናችን እናድስ። ምናልባት እንደ እስራኤሎች ወይም ደግሞ እንደ ይሁዳ ነገስታቶች ዘመን እንደነበረው በህይወታችን ብዙ ጣዖት የለም፣ የፀሐይ አማልክቶችን ወይም ሌሎችን ነገሮች ኮረብታ መስገጃዎች አንሰግድም፣ እግዚአብሔርን ነው የምናመልከው ልንል እንችላለን። እውነት ነው እንደዚህ አይነት መስገጃዎች ላይኖሩ ይችላሉ በዚህ ዘመን ማለት ነው። እውነት ነው ለፀሐይ ላንሰግድ ሌሎች ኮረብታዎች ላይኖሩ ይችላሉ። ግን በልባችን ላይ በተቀደሰው ተራራ ላይ የሾም ነው ማንን ነው? አንድ ሰው ስለ ጣዖት ሲናገር አንድ ዲፊኒሽን አስቀመጠ። የኔ ዲፊኒሽን ስላልሆነ ነው እና አንድ እግዚአብሔር ሰው ዊስሊ ዴቪል የተባለ እግዚአብሔር ሰው ነው እና ስለ ጣዖት ሲናገር ጣዖት ማለት ከእግዚአብሔር ይልቅ የምናወራለት ነገር ካለ በህይወታችን የምንናገርለት ነገር ካለ ማለትም የቀኑ ውሏችንን ቢሆን ሐሳባችን ቢሆን ስሜቶቻችንን ቢሆን የምናረጋቸው ነገሮች ሁሉ ከእግዚአብሔር ይልቅ አስቀድመን እለት እለት የምንነገረው ያ ሰውም ሊሆን ይችላል ጣዖታችን ነው። እግዚአብሔር በጣም ሊጠጋጋን ይፈልጋል። ሐሳባችን የልባችን ነገር ለእርሱ ልናካፍል ይገባል። ይሄን ስል መቼም እኔ ማግብቻለሁ ወልጃለሁ አሁን ሁላችንም ከሚስቶቻችን ከባለቤቶቻችን ከቅርብ ጓደኞቻችን ጋር አነጋግር ማለት አለም። ግን ፕራዮሪቲን የምንሰጠው ለማን ነው? የምናካፍለው ማን ነው? ውስጣችን የሚጋራል። እግዚአብሔር እንደዛ ሊጠጋጋን ይፈልጋል። እንደዛ ውስጣችን የውስጣችን ነገር ስሜታችንን ሳይቀር ያለን ነገር ሁሉ ሊካፈለን ይፈልጋል። ከጌታ ይልቅ ፍቅራችን የሚይዝ ነገር አይኖርም። ከጌታ ይልቅ የሚገዛን ነገር አይኖርም። ያ ከአምላካችን ጋር ይለየናል። በአንድ ወቅት በቻይና ውስጥ በነበረ አንዲት መርከብ ላይ በቻይና ባህር ላይ መርከቧ መስጠም ስትጀምር ይህን የተረዱ የመርከቡ ሰራተኞች ብዙ መርከቧን ለማትረፍ ጥረት ያደርጉ ስላልተሳካላቸው ማለት ነው። በመጨረሻ ላይ የላይፍ ቦትን አውጥተው መጠቀም ሲጀምሩ የመርከቧ ካፒቴን ግን ቢጠብቁ አይመጣም። ከዛ ወደ ታች በመውረድ ታች ያለበት ካፒቴን ያለበት ክፍል በመውረድ መርከቧ ልናትረፋት ምንችልበት ደረጃ አይደለም ያለችው። ስለዚህ እባክህ ወደ ላይ ወጣና ላይፍ ቦቶችን እንት ማለት ስለጀመር እንውጣና ራሳችንን አድን ብለው ይነግሩታል። እና ይህ ሰው መጣው ትንሽ እናንተ እንትን ብለው መጣ ደርሰባቸዋለሁ ይልና አሁንም ወደ ታችኛው ክፍል እንደገና ተመልሶ ይወርዳል። እና በመጨረሻ ላይ ምንም ማድረግ አልቻሉም። ገመዱን የላይፍ ቦቱን ገመድ ማለት ነው በቋርጣው እነሱ እንቅስቃሴያቸውን ይጀምራሉ። እና በመጨረሻ ላይ የመርከቡ ካፒቴን ለካስ ወደ ታች ክፍል ይወረደው ካዝና ውስጥ በጣም ብዙ ቢዝነስ ነበረው እና ቦርሳውን አውጥቶ የወርቁን ሳንቲሞች ገንዘቦችን እየከተተ መጨረሻ ላይ ጨርሶ ሊወጣ ሲል ውሃው መግባት ጀመረታችና ምንም ማድረግ አልተቻለም። ሰመጠ። እውነተኛ ታሪክ ነው ያነበብኩት ታሪክ ነግራችሁና ሰመጠ ዘው ይቀራል። እና በመጨረሻ ላይ ከሁለት ወር በኋላ ዋናተኞች ባደረጉት ጥረት ማውጣት ይችላል ያችን መርከብ ያለውን ነገርና እንዴት እንደተገኘ ታቃላችሁ። ይሄ ካፒቴን ባንደኛው እጁ የመርከቡን ገንዘብ እሱን ገንዘብ ያስቀመጠበትን ይሄ ገንዘቡን ይቀመጠበትን ቁልፍ ካዝናውን እንደያዘ ባንደኛው ቦርሳ ላይ ደግሞ የወርቅ ሳንቲሞች እንደታጨቁበት እዛ ሞት ሆነ የተገኘው እንደተናነቀ እና ምን ይሁን ዛሬ ስኛን ይዛበን ያለው ምን ይሁን ይልቅ ወደ እግዚአብሔር ነገር በጣም አጥግ አብልተን እንዳንጠጋ የእግዚአብሔርን ነገር እንድንፈልግ እና በእግዚአብሔር ነገር እንዳናደግ ሊይዘን የሚችል እንደሆነ ልናስብ ያስፈልጋል። በዚህ ታሪክ ውስጥ አንድ ላይ ደግሞ በጣም አስገራሚው ነገር ሆኗል። ከዚሁ መርከብ ላይ ሳንወጣ ማለት ነው ካመለጡት ዋናተኞች መካከል አንደኛው ባህሩ ላይ የሚንሳፈፉትን ገንዘቦችን የተለያዩ ሀብቶችን ያይና ኖ አሁን በጂ ላይፍ ቦት ይዣለሁ ላይፍ ቤልት ይዣለሁ ስለዚህ ሂጅ ጥቂት መሰብሰብ አለብኝ ብሎ ከጓደኞቹ ተነጥሎ ወደዛቸው ይመለሳል። ወደ መርከቧ ውስጥ አልሄደም፣ ግን መያዝ የቻለውን ነገር ከላይ ያገኘውን ነገር እየከተተ ከያዘ በኋላ ግን ወደ ላይ ለመውጣት ቢሞክር አልቻለም። ወደ ታች ወደ ባህሩ ታችኛ ክፍል ዘቀጠ፣ አብሮ ሰጠመ። የላይፍ ቦቱን ይዟል፣ ነገር ግን ከላይፍ ቦቱ ጋር አብሮ ደግሞ በቦርሳ ውስጥ ብዙ ነገሮች መያዝ ይችላል። ስለዚህ መያዝ ፈልጓልና እነዛ ነገሮች ምን አድርገውታል? ክብደትን ጨምረዋል። ስለዚህ አልቻለም። ወደ ታች እንደወረደ ታሪኩ ይናገራል። ክርስትና ጌታን መከተል ነው። ስለዚህ ማንኛውም ነገር አላቀም በእያንዳንዳችን ህይወት ውስጥ ምን እንዳለ በእኔ ህይወት ውስጥ ምን እንዳለ እግዚአብሔር ብቻ ልባችን ያውቃል። ከጌታ ያለን ነገር ሊነጥለን ሊስበን የሚችል ቃል ኪዳናችን ሊያፈርስ የሚችል ነገር ከመጣ ግን we have to be careful መሆን አለብን፣ እግዚአብሔርን ነገር ሚስ እንዳናደርግ ማለት ነው። ይሁዳ እግዚአብሔርን ፈለጉ እግዚአብሔር ይገኛቸው። እኛም አምላካችንን ብንፈልገው የቅርብ አምላክ እንጂ የሩቅ አይደለም። እንጸልይ። ዛሬ ወንዳችን ምንድን ነው? የምናስቀድመው ነገር ምንድን ነው በሕይወታችን? እግዚአብሔር ግን የመጀመሪያችን ሊሆን ይፈልጋል። የንግግራችን መጀመሪያ፣ የሐሳባችን መጀመሪያ፣ ከሁሉም ነገራችን ሁሉ የመጀመሪያ ሊሆን ይፈልጋል። እግዚአብሔርን ብናስቀድም በሕይወታችን፣ እግዚአብሔርን ብንፈልገው በሕይወታችን፣ በህብረታችን ብንፈልገው ይገኛል። ከመካከላችን እግዚአብሔርን ደስ የሚያሰኙ ነገሮችን ከህይወታችን ብናረቅ እግዚአብሔር ረፍት ይሰጣናል። መስራት እንችላለን፣ ማከናወን እንችላለን። የእግዚአብሔርን ፈቃድ በህይወታችን መፈጸም እንችላለን። ሰልፍን በመጣ ጊዜ መቋቋም እንችላለን። መቼ? እግዚአብሔርን ስናስቀድመው፣ እግዚአብሔርን ብቻ ስንፈልገው። እስኪ ህይወታችን እናያለን። እግዚአብሔር በዚህ ቃል ውስጥ ምናልባት ከተናገረን ከአምላካችን ጋር ልናስተካክለው የሚገባን ነገር ካለ ብለን ካመን፣ እስኪ ከጌታ ጋር ጥቂት እንነጋገር። ዘመራን ይረዱን። አንድ ዘማሪን ዘመራለን። ምረቱ ያልቅምና ለዘላለም ቸር ነውና የማዳን ኃይሉን ላሳየን ይያል ዘመራለን። እግዚአብሔር ስለሚወደን ይናገረናል። በህይወታችን ዓላማ ስላለው ይናገረናል። ለዘላለም ክብር ሊያበቃን ይናገረናል። መዘምራን ይመሩናል። ከነሱ ጋር እንዘምራለን።